the voice of America.
ለኮሮናቫይረስ ተጋልጠው ወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ህክምና ላይ ከነበሩ የኮቪድ-19 ህሙማን መካከል 88ቱ ድነው መውጣታቸውን ሆስፒታሉ አስታውቋል። በተመሳሳይ ሁኔታ በጉደር የመጀመሪያ ሆስፒታል ውስጥ ከነበሩ 38 የኮሮናቫይረስ ተጋላጮች ውስጥ 13ቱ እንደተሻላቸው የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ገልጿል። በኮሮናቫይረስ ተይዘው ከነበሩና አገግመው ከወጡት መካከል በህብረተሰብ ውስጥ ይታያል የሚሉት መዘናጋት ካልተወገደ ወረርሽኙ ብዙ ዋጋ ሊያስከፍል ይችላል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል።
የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ እየተዛመተ መምጣቱን የኢትዮጵያ ጤና ሚኒስቴር እያስታወቀ ይገኛል። በኢትዮጵያ እስካሁን ከ19280 ሰዎች በላይ በቫይረሱ ተይዘዋል። እስካሁን በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር ደግሞ የዛሬውን የኢትዮጵያ ጤና ሚኒስቴር ዕለታዊ ሪፖርት ጨምሮ ዛሬ ህይወታቸው ያለፈው 26 ሰዎችን ጨምሮ ወረርሽኙ በኢትዮጵያ ከተገኘ ጀምሮ 336 ሰዎች ህይወታቸው አልፏል። በዛሬው የኢትዮጵያ ኮሮና ቫይረስ ሁኔታ መግለጫ 330 ሰዎች ዛሬ የተሻላቸው ሲሆን በጽኑ የታመሙ ሰዎች ቁጥር ደግሞ 145 ደርሷል። ከተደረገው የ6907 የናሙና ምርመራ መካከል በዛሬው ዕለት በበሽታው መያዛቸው የተገለጸ ሰዎች ቁጥር 583 ነው። ኮሮና ቫይረስ በኢትዮጵያ ከተገኘ በአንድ ቀን ከፍተኛ የሆነው የሞት ቁጥርም ትናንትና 28 ሆኖ ተመዝግቧል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ህክምና ክፍል አስተባባሪ ዶክተር ድሪባ ገመዳ እንደሚሉት ከሆነ የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው ውስጥ ህክምናውን ለመከታተል ከገቡ 88 ህሙማን መካከል 7ቱ ተሽሏቸው ወጥተዋል። ኮሮና ቫይረስ እየተዛመተ ያለበትን ፍጥነት ማስመልክቶ ተከታዩን ብለዋል ዶክተር ድሪባ።
ሆስፒታል ከነሱ
በነቀምቴ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የመጀመሪያው የኮቪድ በሽተኛ ሆስፒታላችን የገባው ሰኔ 1 ነበር። ሁለተኛው በወረርሽኝ የተጠቃሰው ደግሞ የተገኘው በሰኔ 29 ካንዶር ቆይታ በኋላ ማለት ነው። ሶስተኛው ተጠቂ ከሁለት ሳምንታት በኋላ በሐምሌ 14 ነበር። የተቀሩት 85 በኮሮና ቫይረስ የተያዙ ሰዎች ደግሞ የተገኙት በአንድ ሳምንት ጊዜ ውስጥ ነው። ይህም የሚያሳየው ኮሮና ቫይረስ በህብረተሰቡ መካከል በከፍተኛ ሁኔታ መሰራጨቱን ነው። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ህክምና ክፍል ኃላፊ ዶክተር ጎንፋ ሞቲ የኮሮና ቫይረስ በአምቦና አካባቢው እየተዛመተ መምጣቱን ተናግረዋል። በተለይ የአርቲስት አጫሉ ሁንዴሳ ግድያን ተከትሎ ሲደረጉ የነበሩ የተቃውሞ ሰልፎች ለቫይረሱ ስርጭት ትልቅ ሚና ተጫውተዋል ብለዋል። የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው በምርመራ ስለተገኘው የኮሮና ቫይረስ ተጠቂዎችን ቁጥርና አሁን ህክምናው በሚሰጥበት በጉደር የመጀመሪያ ሆስፒታል ስላሉትም ሁኔታዎች አክለው አብራርተዋል ዶክተር ጎንፋ።
ዞናችን ውስጥ እስካሁን ባለው ተጨባጭ ቁጥር ይሄንን አይል ነው ማለትም ባይቻልም አርቲስት አጫሉ ሞት ተከትሎ ብዙ ሰዎች መደረግ ያለባቸው ነገሮች ቅድማ መከላከል ያለባቸው ነገሮች ሳያደርጉ በመቆየቱ በዞናችን አሁን በብዛት እየተገኘ ይገኛል እና ከዚህም ጋራም ተያይዞ በሆስፒታላችንም በጤና ባለሙያም በታካሚ ላይም ወደ 20 የሚጠጉት ላይ በሽታ ተገኝቷል እና ወደ ጉደር አጠቃላይ ሆስፒታል ተወስዶ ህክምናም ሲደረግላቸው ቆይቶ ወደ 13 የሚጠጉት ከሆስፒታላችን የተገኙት አሁን አገግሞ ማውጣት ችሏል። በአሁኑ ጊዜ በጉደር ሆስፒታል ውስጥ በህክምና ላይ የሚገኙት ወደ 25 የሚሆኑ ታካሚዎች ናቸው።
ሐኪሞቹ የኮሮና ቫይረስ በሁለቱም አካባቢዎች በከፍተኛ ሁኔታ እንዲዛመት በምክንያትነት የጠቀሱት ደግሞ የህብረተሰቡ መዘናጋት ነው።
ይሄኛው ያመጣው ሲያረጉት የቆዩት እጅ መታጠብ፣ ርቀቱን ጠብቆ መሄድ እንዲሁም ደግሞ አፍና አፍንጫ መሸፈኛ ሳያረጉ መሄዳቸው ነው እና ይሄኛው ትንሽ ወደፊትም እንደዚሁ የሚቀጥል ከሆነ ትልቅ ጉዳት የሚያደርስ መሆኑን ነው።
ኮቪድ-19 በኢትዮጵያ መገኘቱ በተነገረ ጊዜ ከፍተኛ ጥንቃቄ እንደነቀምቴ ከተማም ሲደረግ ነበር። የታክሲና ሰዎች እንቅስቃሴ ቆሞ ነበር። እንቅስቃሴው ሲጀመርም ጥንቃቄ በተሞላበት ሁኔታ ነበር። አሁን ግን ቅድመ ጥንቃቄው ሁሉ ቀርቶ ሁሉም እንቅስቃሴዎች ወደ ቦታቸው ተመልሰዋል። የማህበረሰቡ አኗኗር ላይ ምንም የተቀየረ ነገር የለም። ከፍተኛ መዘናጋትም ይስተዋላል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በሁለቱ ሆስፒታሎች በከፍተኛ ህሙማን ክትትል ክፍል ውስጥ ያለም ሆነ ህይወቱ ያለፈ የኮሮና ቫይረስ በሽተኛ የለም። የቫይረሱን ስርጭት ለመግታት ሊደረግ ይገባል ስለሚሉትም ቅድመ ሁኔታዎች እንዲህ ይገልጻሉ ዶክተር ድሪባ ገመዳ እና ዶክተር ጎንፋ ሞቲ። ልክ ከዚህ ቀደም ሲነገር እንደቆየ ሁሉ እጃችንን አዘውትረን በሳሙና መታጠብ፣ እጃችንን ሳንታጠብ ፊታችንን አለመንካት፣ አካላዊ ርቀታችንን መጠበቅ፣ ሰው የተሰበሰበበት ስፍራ አለመሄድ፣ ከቤታችን አለመውጣት፣ ከቤት መውጣትም ግዴታ የሚሆንበት ጊዜ ላይ የአፍና አፍንጫ መሸፈኛ መጠቀምና በጤና ባለሙያና ጤና ሚኒስቴር የሚሰጡ ምክሮችን ተግባራዊ ማድረግ ያስፈልጋል።
ስለዚህ ሰው እንደ ከዚህ በፊቱ በመፍራት ሰዎችን መጉዳት የሚችል መሆኑን አውቆ ቅድመ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለያየ ቦታ የሚገኙት የመንግስት አካላት ሊሆኑ ይችላሉ፣ የሃይማኖት ተቋማት እዚህ አካባቢ ላይ ይሄ ግንዛቤ ማስጨበጫ ይሄ በሽታ መኖሩን የሚያሳውቁ ሰዎች ቢላይ ቢሰሩ የተለየ ግንዛቤ ማስገኘት ይችላል ብዬ አስባለሁ።
በጉደር የመጀመሪያ ሆስፒታል ውስጥ የሕክምና ክትትል ሲያደርጉ ቆይተው ከኮሮና ቫይረስ ድነው ከወጡ ሰዎች መካከል አንድ ግለሰብ አነጋግረን ነበር።
እንኳን እግዚአብሔር በሰላም ወደ ቤቱ መለሰው ማለት ፈልጋለሁ። የት ነው የሚኖሩት? በኮሮና ቫይረስ መያዙን እንዴት ነው ሊያውቁ የቻሉት?
መያዝን ያወቅኩት የሆነ የተጠረጠረ ሰው ነበረ። ከዛ እኛም ከሰውዬ ጋር ኮንታክት ስላለን ያው ምርመራ እንዲያደርግ ተነገረን። ከዛ በኋላ ምርመራ ካረግን በኋላ ከአንድ ቀን በኋላ ፖዘቲቭ እንደሆነ ተነገረን። ከዛ ወደ ሰንተሩ ሄደን ሕክምና እንድንወስድ ነው የተነገረን። እንደዛ ነው ያወቅኩት።
በጊዜው ሲነገሩ ምን አይነት ስሜት ተሰማሁት?
አዎ እኔ በዛን ሰዓት ከሰማሁ በኋላ በጣም የሆነ ድንጋጤ ስሜትም ተሰምቶኝ ነበር። የበለግደው ያው ከቤተሰብ ጋር ስለሚኖር ቤተሰቦችም ሊያዙ ይችላሉ ብዬ በጣም ስለሰጋው በጣም ፊሊንግ ነበረኝ። በዛን ሰዓት የሆነ ስሜት ተሰምቶኛል። በተቻለ መጠን ያው ጥንቃቄ እንደምናደርግና ለቤተሰቦችም አንዳንድ ምክር ሰጠዋቸው። ከዛ በኋላ ወደ ሴንተሩ መሄድ ስላለብኝ ወደዛ ሄድኩ።
አሁን እሱ ባይመረመሩ የኮሮና ቫይረስ ተጠቂ ይሆናሉ ብለው አስበው ያውቃሉ?
እንደዚህ ማወቅ የሚከብድ ይመስለኛል። እኔ አሁን ምንም የተሰማኝ ስሜት አልነበረኝም እና እንደ አጋጣሚ ባልመረመር ኑሮ አለ ለማለት ያስቸግራል። እና ይሄ ደግሞ ለብዙ ሰው መተላለፍ ስለሚችል ቫይረሱ እና መመርመሩ ነው የሚሻለው።
እንዴት ነው ህክምናው እንዴት ነበር?
ብዙ እንክብካቤ ተደረገልን። ያው ሰፓሬት ነው ሆነን ተለይተን ነው ያለ ነው። እዛ ቦታ ተዘጋጅ ይባል ለዚህ ፐርፐስ ተብሎ የተዘጋጀ ሆስፒታል ነው። ያሉ ባለሙያም ያው ኮሚቴ ሆኖ ያው ጥንቃቄ በማድረግ እኛንም በየጊዜ የሚደረገው ነገር ለእኛ እየተደረገልን ብዙ እንክብካቤ ሲደረግልን ነበረ እና ብዙ ምክሮችም ያው የሳይኮሎጂካልን እንዳንረበሽ አንዳንድ ምክሮች፣ ሌላው ሰው ደግሞ ኮንታክት እንዳናበዛ እርስ በርሳችን ራሱ ተራርቀን እንድንቆይና ቶሎ ከማገገሚያ እንድንወጣ ብዙ ምክር ሲሰጡን ነበረ እና ጥሩ እንክብካቤ ነበረ።
የሚያስተላልፉት መልእክት ካለ
ብዙ ቦታ ይሄ ቫይረስ ቀለል አድርጎ ማየት ስሜት አለ። ይሄ ደግሞ ለክፉ ነገር ስለሚዳርግ ብዙ ሰው እየተዘናጋ ነው። ይህ ቫይረስ አንዳንድ ሰዎች በጣም አክብዶ የሚያዩትም አለ፣ ገዳይ ነው ብሎ ተረትሯል። ሌሎች ደግሞ ብዙም ይህ በሽታም ላይኖር ይችላል፣ ምንም የታመሙ ራሱ ምንም ሳይሆኑ ነው የወጡ ብሎ እየተዘናጋ ያለባል እና እዚህ እንደዚህ ብሎ ከሚያስቡ ያው ጥንቃቄ ቢያደርጉና በጤና ባለሙያ የሚሰጠው ምክር ተቀብሎ ሁሉም ነገር ተጠቅሞ ራሳቸውና ቤተሰባቸው እንዲሁም ሀገራቸውን ጥንቃቄ አድርጎ ቢቀለብሉ ጥሩ ነው። ለትም መልእክት አለኝ። ለዚህ መዘናጋት አያስፈልግም ባይ ነኝ።
የኮሮና ቫይረስ ወረርሽኝን በተሳካ ሁኔታ ለመቆጣጠር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በይፋ አስጀምረዋል። በዚህ መርሃ ግብር በሁለት ሳምንት ውስጥ ሰፊ ምርመራ በማድረግ የወረርሽኙን ሁኔታ ይበልጥ በማወቅ ቀጣይ ሁኔታዎችን ለመወሰን የሚያስችል መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።